ያስኩት አዲሱን መደበኛ አትርጉ ነው በዛ ነው ማነበው በማግስቱም ለባሉ የመጣው ብዙ ህዝብ ኢየሱስ ወደ ኢየሩሳሌም እየመጣ መሆኑን ሰሙ። የዘንባባ ዝንጣፊ ይዘው ሊቀበሉት ወጡ። ድምጻቸውን ከፍ አድርገው እንዲህ አሉ፣ ሆሳና! በጌታ ስም የሚመጣ ብሩክ ነው። የእስራኤል ንጉስ የተባረከ ነው። ኢየሱስም የሐያ ወርንጭላ አግኝቶ ተቀመጠበት። እንዲህም ተብሎ እንደተጻፈ የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉስሽ በሐያ ግልገል ተቀምጦ ይመጣል። ደቀ መዛሙርቱም ይህን ሁሉ በመጀመሪያ አላስተዋሉም፣ ስለ እርሱ የተጻፉትንና ለእርሱም የተደረጉትን ልብ ያሉት ኢየሱስ ከከበረ በኋላ ነበር። አልዓዛር ከመቃብር ጠርቶ ከሙታን ባስነሳበት ጊዜ ከእርሱ ጋር የነበሩ ሰዎች መነሳቱን ይመሰክሩ ነበር። ብዙ ሰዎችም ይህን ታምራዊ ምልክት ማድረጉን ስለሰሙ ሊቀበሉት ወጡ። ስለዚህም ፈሪሳውያን እርስ በርሳቸው እንግዲህ ምን ማድረግ ይቻላል? አያችሁ ዓለሙ ሁሉ ግልብጥ ብሎ ተከትሎታል ተባባሉ። ለአምልኮም ወደ በዓሉ ከወጡት መካከል የግሪክ ሰዎች ነበሩ። እነርሱም በገሊላ ከምትገኘው ከቤተሳይዳ ወደ ሆነ ሰው ወደ ፊልጶስ መጥተው ጌታው እባክህን ኢየሱስን ለማየት እንፈልጋለን አሉት። ፊልጶስም ለእንድርያስ ሊነግረው ሄደ። እንድርያስና ፊልጶስም ለኢየሱስ ነገሩት። ኢየሱስም እንዲህ ሲል መለሰላቸው፣ የሰው ልጅ የሚከበርበት ሰዓት ደርሷል። እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ወድቃ ካልሞተች በስተቀር ብቻዋን ትቀራለች፣ በትሞት ግን ብዙ ፍሬ ታፈራለች። ሕይወቱን የሚወድ ያጣታል፣ በዚህ ዓለም ሕይወቱን የሚጠላ ግን ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይም በዛ ይሆናል፣ የሚያገለግለኝንም አባቴ ያከብረዋል በማለት ኢየሱስ ተናገረ። ታላቁ ግልጠት ወይም ታላቁ ሬቨሌሽን ወይም መገለጥ በሚለው ሐሳብ ዛሬ እንነጋገራለን። ምናልባት ፓስተር ከሰጠው ርዕስ የተለየ የተሻለ ርዕስ እንደምሰጠው ስለማላስብ በዚሁ ነው የምስማማውና በዚሁ ርዕስ ነው የምንቀጥለው። ወደ መልእክቱ ዋና ሐሳብ ከመሄዳችን በፊት ግን በወቅቱ ይከናወኑ ስለነበሩ ነገሮች ማንሳት አስፈላጊ ይመስለኛል። እና ወቅቱ የበዓል ወቅት ነው። የእስራኤላን ከግብፅ ባርነት የወጡበት መታሰቢያ የሆነው በዓል የሚከበርበት በዘጸአት 13 አካባቢ እሱን እናገኘዋለን፣ 13 እና 14 ላይ። ለዛ መታሰቢያ በዓል ዝግጅት የሚደረግበት የበዓል ወቅት ነው። ይህ በዓል ለሳምንት ያህል የሚከበር ታላቅ በዓል ነው። እስራኤላን እንዴት በሆነ መልኩ በታምራት እግዚአብሔር እንዳወጣቸው የሚያስታውሱበት በዓል ነው እና በየዓመቱ አንድ ጊዜ የሚከበር በዓል ነው። በሌላ አቅጣጫ ደግሞ ይህ ደግሞ የኢየሱስ በምድራዊ ሕይወቱ የመጨረሻው ሳምንትም ነበር። ኢየሱስ አልፎ ሊሰጥበት፣ ኢየሱስ መከራን ሊቀበልበት፣ ስለኛም ደግሞ የኃጢአትን ዋጋ ተሸክሞ ሊያልፍበት የነበረው የመጨረሻው ቀናቶቹ በምድር ላይ የነበሩት ቆይታዎች ነበሩና በዛን ሰዓት የሆኑ ነገሮች ነበሩ። ብዙ ሰዎች ከተለያየ ስፍራ ተሰብስበዋል። ከግሪክም የመጡ ሰዎች ነበሩ። በዓሉን ለማክበር ይህ ታላቅ በዓል ስለሆነ እስራኤላን ሁሉ ሊያከብሩት የሚገባ በዓል ስለሆነ ከትውልድ ወደ ትውልድ የተላለፈ የመጣ የእግዚአብሔርም ትእዛዝ ስለሆነ ብዙ ሰው የሚሰበሰብበት ወቅት ነበረ እና በዚህን ሰሞን አንድ የሆነ ነገር ነበረ። ኢየሱስ አንድ ታላቅ ታምራትን በቢታንያ ከተማ አድርጓል። ምን ሆኗል? አልዓዛር ከመቃብር ተነስቷል። እና የአልዓዛር ከመቃብር መነሳት ያስገረማቸው ያስደመመው ሕዝብ ኢየሱስን ብቻ ሳይሆን ከሞት የተነሳውን አልዓዛርንም ለማየት ስለፈለጉ በኢየሱስ ዙሪያ የሚያጋፉ ወይም ለማየት የተሰበሰቡ ብዙ ሰዎች ነበሩ። በሌላ አቅጣጫ ደግሞ ስንመለከት ኢየሱስን ከሚያደርጋቸው ታምራቶች፣ ከሚሰራቸው ነገሮች የተነሳ ይጠባበቁት የነበረውን ከሮማውያን ባርነት የመውጣትን መሪያችን ሊሆን ይችላል፣ ነፃ አውጫችን ሊሆን ይችላል፣ ምድራዊ ንጉሳችን ሊሆን ይችላል ብለው ተስፋ ያደረጉ ይሁዶች የዘንባባ ዝንጣፊን ይዘው ኢየሱስን ምን እያሉት ይቀበሉት ነበር? ሆሳዕና! በጌታ ስም የሚመጣ የተባረከ ነው፣ የእስራኤል ንጉስ የተባረከ ነው እያሉ ከፊትም ከኋላም ሆ እያሉ እየጨፈሩ ጌታን እያመሰገኑ የሚከተሉ ህዝቦች የነበሩበት ወቅት ነው። ይህ ብቻ አልነበረም። ኢየሱስ ክርስቶስ ካደረገው ታምራትና ስራ እየተነሳ ብዙ ተከታዮችን በማፍራቱ ምክንያት የደነገጡ የሃይማኖት መሪዎች ካህናቶችና ጻሐፍት ፈሪሳውያን ደግሞ ምንም ለታደርጉ እንዳልቻላችሁ አታዩም? ዓለሙ ሁሉ ከኋላው ተከትሎት ሂዷል እያሉ ኢየሱስን እንዴት አርገው ማጥመድ እንደሚችሉ እንደሚገድሉት እየተማከሩበት ያለበት ወቅት ነው። ለኢየሱስ ግን የዘንባባ ዝንጣፊ ይዘው የሚከተሉት ሰዎች ወይም እንዳ መሪያቸውና ነጻውጫቸው አርገው ሊቀበሉት ወደዱ ሰዎች ዋይታ ወይም የነሱ ሆውታ የትክሮቱ ዋና አቅጣጫ አልነበረም። ብዙም ኢየሱስን አላስገረመው ወይም አጠገቡ መተው ተአምራቶቹን ለማየት በተለይ ያስነሳውን አልዓዛርን ለመመለከት የጓጉ ሰዎች የሚያጋፉ ሰዎች የኢየሱስን አቴንሽን አልሳቡትም። ወይም ደግሞ ፈሪሳውያንና ሌሎችም ጻፍቶች እየደሉት ያለው ሴራ ኢየሱስን ሊገድሉት እንደሚማከሩ ኢየሱስ ቢያውቅም እሱም አላስደነገጠው። ምንድን ነበር ኢየሱስ ክርስቶስን ያስገረመው? በታሪክ ውስጥ ስንመለከት የኢየሱስ ነገር ስራው ያስደነቃቸው እነዚህ ግሪኮች እንኳን ሳይቀር ምናልባት ከግሪክ ወደ ይሁድነት የገቡም ሊሆኑ ይችላሉ። እዛ ላይ ግን ይግባ ይግቡ የተጻፈ ነገር የለም። ግን በዓሉን ለማክበር የመጡ የግሪክ ሰዎች ወደ ማን መጡ ይላል? ወደ ፊሊጶስ መጡ። ፊሊጶስ በግሪክ ትርጉሙ ፈረስ ወዳጅ ማለት ነው። የፈረስ ወዳጅ፣ ፈረስ አፍቃሪ ሰው ማለት ነው። ምናልባትም ፊሊጶስ ስሙ የግሪክ ስም ስለሆነ ቀረብ ያሉት ይመስላል። ከሌሎች ደቀ መዛሙርት በተለየ ወደ እሱ መጥተው እሱን ሲጠይቁት እናያለን። እና እሱም ሌላው ደቀ መዝሙር ሲነግረውና አብረው ሁለቱ ከእንድሪያስ ጋር ማለት ነው ኢየሱስ ሊነግሩት መጡ። ሊያዩ የሚፈልጉ ግሪኮች አሉ። እና ኢየሱስ ከሰዎች ሁሉ አቴንሽን ለየት ባለ መልኩ የትምህርቱ የትኩረቱን አቅጣጫ ወደ ምን አመጣ? እነዛ ለተሰበሰቡት ሊያዩት ለመጡ ሰዎች ምን አላቸው? የስንዴ ቅንጣት ካልሞተች በስተቀር ምን አታረግም? ወድቃ ትቀራለች። አሁን የሰው ልጅ የሚከብርበት ሰዓቱ ደርሷል። እና ብትሞት ግን እቺ የስንዴ ቅንጣት ምን ታረጋለች? ፍሬ ታፈራለች። አሁን ለኢየሱስ ትልቁ ነገር ግርግሩ አልነበረም፣ ታምራቱም አልነበረም፣ ወይም ደግሞ የሚያጋፉ ሰዎች የሚያሞግሱ ሰዎች አልነበረም። የኢየሱስ ትልቁ ነገር ፍሬ ማፍራት ነበረ። በተደጋጋሚ ለረጅም ጊዜ በእግዚአብሔር ፊት ስለ ራሴ ጠይቄያለሁ። በጌታ ቤት ብዙ ዘመናቶችን ብቆይም ምን ያህል ፍሬ አፈራው፣ ለምን አላፈራውም የሚለው የራሴ የግል ጥያቄ ነበርና ምናልባት ይህ ቃል ለግሌም ጥያቄ የተመለሰልኝ መልስ ነው፣ ደግሞም ለዚህም ጉባኤም እንዳካፈለውም የተሰጠኝ ቃል ነው ብዬ አምናለሁ። እና ምን አለ ኢየሱስ፣ ለማፍራት ከተስፈለገ አንድ ፕሪንሲፕል አለ። ምንድን ነው እሱ ፕሪንሲፕል? መሞት ያስፈልጋል። ካልሞት እናናረግም፣ ፍሬን ልናፈራ አንችልም። እንግዲህ መቼስ ዘሪ ዘርን ሲዘራ በእምነት ነው የሚዘራው። ምናልባት አንድ ገበሬ አንድ ኩንታል ስንዴ ቢኖረው፣ ያው በስንዴ ኢየሱስ ክርስቶስ ስላስተማረ እሱን ልጠቀም፣ እምነት ከሌለው ከዛ ውስጥ ግማሹን ወይም ሩቡን ወስዶ ወደ እርሻው ላይ ሊበትነው አይችልም። ዝናብ ባይዘንብስ፣ አፈሩ ባያበቅልስ፣ ስንዴውስ ባይወጣ፣ ፍሬ ባያፈራ ምን ይጠይቃል? ይህን ዘርን ለመዝራት ትልቅ እምነትን ይጠይቃል። እና ኢየሱስ መቼስ ትምህርቱም ስራውም ታምራቱም ሁሉ አስገራሚና አስደናቂ፣ በተለይ ትምህርቶቹ ደግሞ ሲምፕልና በጣም ፓወርፉል የሆኑ ኃይለኛ የሆኑ ነገሮች ናቸው። እና የተጠቀመው በጣም ግልጽ የሆነ ነገር ነው። ለእስራኤላውያን ብዙም የማያዳግት አጠገቡም ላሉ ሰዎች ለመረዳት የማይከብድን ነገር ነበር የተጠቀመው። ስንዴ ዘሪ ለመዝራት ምን ማድረግ አለበት? ማመን አለበት። እና ስንዴም ስትዘራ ምን ትሆናለች? መሞት አለባት። መጀመሪያ መውደቅ አለባት፣ ከዚያም መሞት አለባት። እናም የስንዴዋ ምናልባት ዘር ህይወት ከሚሆነው ክፍል በስተቀር ከላይ ያለው አካል ምን ይሆናል? ራሱን ነው። መጀመሪያ ላይ ስራ አውጥቶ ቅጠላ አውጥቶ ምግብ ማዘጋጀት እስከሚችል እየተመገበ እንትን የሚለው እና ይሞታል፣ ይበሰብሳል። ቶታሊ እንትኑ ባይበሰብስም ዘሩ ቢቀጥልም ግን እንትኑ መበስበሱ አይቀርም ስንዴው። እና ስንዴ ሲወጣ ምናየው የሆነ ቀጠል ያለው ስራ ያለው ነገር ነው። ከዛ በኋላ ወራቶችን ጠብቆ ግዚያቱን ጠብቆ ፕሮሰሱን ጠብቆ ነው ፍሬን ማፍራት የሚችለው። ግን ፍሬን ሲያፈራ 30ም ያፈራል 60ም ያፈራል 100ም ሊያፈራ ይችላል። ግን ምን መሆን አለበት? መጀመሪያ መሞት አለበት። እና የኢየሱስ ትልቁ ነገር ምን አለ? ለመክበር የሰው ልጅ እንዲከብር ምን ማድረግ አለበት? መሞት አለበት። መሞት አለበት። የኢየሱስን ህይወት ስንመለከት ትህትናው እጅግ አስገራሚ ነው። በዚህ ክፍል ውስጥ ታላቁ ንጉስ በዘመኑ እንደነበሩት ነገስታት ፈረስን ወይም ሰረገላን እንኳን አልጠየቀም። ንጉስሽ የዋህ ሆኖ ትሁት ሆኖ በአህያይቱ ውርንጭላ ላይ ይመጣል ተብሎ በትንቢት እንደተነገረው የተቀመጠው በአህያ ውርንጭላ ነበር። በታላቅ ትህትና ውስጥ ነው ወደ ኢየሩሳሌም የመጣ። ምንም እንኳን የዘንባባ ዝንጣፍ ይዘው ሆ ያለው ህዝብ፣ ልብሳቸውን ያወለቁ መንገድ ላይ ያነጠፉለት ህዝብ ነገ ወይም ከቀናት በኋላ ስቀለው ስቀለው እያሉ እንደሚጮሁ ኢየሱስ ሊያውቅ ቢችልም ወይም ቢያውቅም ግን የክፉ ቃል እንኳን ካንደበቱ ሲወጣ አናይም። ኢሳይያስ 53ን ብናይ የኢየሱስን መልክ ኢየሱስን ህይወት በስፋት ይገልጥልናል። እንደሚታረድ በግ በሸላቶች ፊት ዝም ያለ ትሁትና ቸር ጌታ ነው። እና ኢየሱስ ምን አለ? ለማፍራት ከፈለግን በህይወታችን ወይም በአገልግሎታችን እግዚአብሔርን ስንከተል መሞት አለብን። መሞት አለብን። ታዲያ ምንድን ነው የምናደርገው? እኛ እንደ ኢየሱስ መስቀል ላይ እንሰቀላለን። በረግጥ ክርስትና መስቀል ነው። ስለ መስቀሉ ጊዜም ደግሞ ብዙ ጊዜም ተምረናል። እዚህም በአገልግሎቻችን ያለ መስቀል ብዙ ማድረግ እንደማንችል ተምረናል። ግን እዛ ጋር እንሰቀላለን እንዴ? ምን ለማለት ፈልጎ ነው ኢየሱስ ክርስቶስ? ይህ ቃል በጣም በውስጡ ብዙ ነገሮችን የያዘ ለክርስትና እምነታችንና ህይወታችን ዋናው መሰረት ነው ብዬ አስባለሁ። መሞትና መነሳት ማፍራት፣ ይህ በክርስቶስ ኢየሱስ ውስጥ ሊገለጥ ያለውን የትንሣኤን ህይወት የሚገልጥ ነውና የመገለጦች ሁሉ መገለጥ ወይም የታምራቶች ሁሉ ታላቁ ታምራት ሊሆን የሚችለው ይህ ነው ብዬ አሰብኩኝ። በእርግጥም ከኢየሱስ ክርስቶስ ወደዚህ ዓለም መምጣት፣ ከኢየሱስ ክርስቶስ መወለድና ስለ ሰው ልጆች ኃጢአት መሞት የሚበልጥ ምንም አይነት መገለጥ የለም። ምንም አይነት መገለጥም አልነበረም፣ ሊኖርም አይችልም። ይህ የሰው ልጅን ህይወት አቅጣጫ የሚቀይር ታላቅ የህይወታችንና የክርስትናችን መሰረት የሆነ ትምህርት ነው። በውስጡ ብዙ ሰፊ ነገሮችን እንደያዘ አስባለሁ ይህ የትንሣኤ ህይወት እና ይህን ህይወቱን ኢየሱስ ክርስቶስ ለደቀ መዛሙርቱ ሲያካፍል እየተናገረ የኖረ ጌታ ነው። እያደረገ ያሳየ ንጉስ ነው እና ይህንን ነገር እንድንከተለው የመስቀሉን ጉዞውን በጎልጎታ ላይ የፈጸመውን እንድናደርገው በእኛም ህይወት ውስጥ እግዚአብሔር በሚያሳልፈን መንገድ ውስጥ እግዚአብሔር ይፈልጋል። በዚህ ህይወት ውስጥ እንድንመላለስ እግዚአብሔር ይፈልጋል። ሐዋርያው ከክርስቶስ ጋር ተሰቅያለሁ፣ እኔ ሕያው ሁኜ አልኖርም፣ አሁንም የምኖረው ኑሮ በወደደኝና ራሱን ስለ እኔ ቤዛ አድርጎ በሰጠኝ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው አለ። ምን ሆነናል? ከክርስቶስ ኢየሱስ ጋር ተሰቅለናል። ከክርስቶስ ኢየሱስ ጋር አብረን በእምነት ተሰቅለናል። ከክርስቶስ ኢየሱስ ጋር አብረን ተቀብረናል። ከክርስቶስ ኢየሱስ ጋር ደግሞ አብረን በእርሱ ሥራ መሆንናል ተነስተናል። ስለዚህ የሚቀጣዩ ህይወታችን የምኖረውን ኑሮ ምን አይነት ህይወት ነው? ይህንን የመስቀሉን ህይወት የሚለማመድ ፍሬን ለማፍራት የተዘጋጀ ህይወት ነው። ኢየሱስ ህይወቱን ለእኛ ከዘራ በኋላ እኛም ደግሞ ህይወታችንን እንድንዘራ ነው የሚፈልገው እና ከመስቀሉ ስራ ውስጥ ፍሬ የመስቀሉን ስራ በህይወታችን ፍሬ ሲያፈራ ወይም የመስቀሉን ህይወት ስንለማመድ ልንኖርባቸው ከሚገቡ የህይወት አቅጣጫዎች ውስጥ ዛሬ የምናነሳው ስለ አንዱ ነገር ነው። ይህ እንዳልኳችሁ የመገለጦች ሁሉ ታላቅ መገለጥ ነው። በህይወታችን ምን ማድረግ አለብን? መሞት አለብን። ስንሞት ነው ፍሬ የምናፈራው። ዛሬ አንድ ልንሞትበት ስለሚገባ ነገር እንነጋገራለን በዚሁ ሐሳብ ውስጥ። በቀጣይ ደግሞ እግዚአብሔር ጊዜን ሲሰጠን ወይም ደግሞ በሌሎች ወንድሞች እና ወገኖች አማካኝነት እግዚአብሔር ሌሎች ነገሮች እንደሚያስተምረን አስባለሁ። ዛሬ ግን የምንነጋገረው ስለ ገንዘብ ነው። ያዘነግጣል እንዴ? ስለ ገንዘብ እንነጋገራለን። የእግዚአብሔር ቃል ስለ ገንዘብ ምን ይላል? የእግዚአብሔር ቃል ስለ ገንዘብ ምን ያስተምራል? ስለ እሱ ነው እንድንነጋገር ያሰብኩት። አንዱ ልንሰቀልበት፣ አንዱ ልንሞትበት የሚገባው ነገር፣ ብዙ ቻሌንጅ የሚያደርገን በህይወታችን ውስጥ ደግሞ በእግዚአብሔር ቤት ውስጥ ስንኖር ፍሬ እንድናፈራ ወይም እንዳናፈራ ምክንያት ከሚሆነው ነገር ስለሚሆነው ዋና ነገር እንነጋገራለን። ማቴዎስ 19 ከ16 እስከ 23 ድረስ ወንጌላዊውን ላስቸግር። ማቴዎስ 19 ከ16 እስከ 23 ወንጌላዊ ያነብልናል። እስከ 23
እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። እርሱም የትኞችን አለው? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትህንና እናትህን አክብር፣ ባልንጀራህንም እንደ ራስህ ውደድ አለው። ጎበዙም ይህንማ ሁሉ ከሕፃንነቴ ጀምሬ ጠብቄዋለሁ፣ ደግሞስ የሚጎድለኝ ምንድን ነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብን በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ።
እግዚአብሔር ይባርክህ። ከ21 ጀምሮ ያለው እንደገሚ ላንብብ። ኢየሱስም ፍጹም ለመሆን ከፈለግ ሄደህ ንብረትን ሁሉ ሸጠህ ገንዘቡን ለድሆች ስጥ፣ በሰማይም ሀብትን ታገኛለህ፣ ከዚያም መጥተህ ተከተለኝ አለው። ጎልማሳውም ሰውየው ይህን ሲሰማ ብዙ ሀብት ነበረውና እያዘነ ሄደ ይላል። ከታች ያለውን ክፍል ስናነበው ኢየሱስ ለሀብታም ምን ያህል የእግዚአብሔር መንግስት መግባት አስቸጋሪ የሆነውን ነገር እንደተናገረ እናያለን። በግላችሁ ልታነቡት ትችላላችሁ። ግን እዚህ ጋር ትልቁ ነገር ምንድን ነው? ፍጹም ለመሆን ከፈለክ፣ እኔን መምሰል ከፈለክ፣ ማፍራት ከፈለክ ምን አድርግ? ያለህን ሁሉ ሽጥ፣ ሀብትን ሁሉ ሽጥ፣ ንብረትን ሁሉ ሽጥ፣ እውቀትን ሁሉ ሽጥ፣ ጊዜን ሁሉ ሽጥ። ሽጠውና ምን አድርገው? ለራስህ ውሰደው፣ ለድሆች ስጥ፣ ለድሆች ስጥ። ከዛ በኋላ ምን አድርገኝ? ተከተለኝ። ፕሪንሲፕሉ እንደዛ ነው። መጀመሪያ እግዚአብሔርን ስንከተል፣ የእግዚአብሔርን መንገድ ስንከተል፣ ማፍራት ከፈለግን መወሰን መቻል አለብን፣ ያለንን ነገር ሁሉ ለመሸጥ። ታዲያ ይህ ማለት እግዚአብሔር ሰዎችን ባንክራፕሲ ይከታል እንዴ? ያከስራል እንዴ? ያለንን ሁሉ ከሸጥንና ሌላ ከሰጠን እንዴት እንኖራለን የሚል ጥያቄ መቼም ሁላችንም ልንጠይቀው የምንችለው እንደሆነ አስባለሁ። ቢሆንም ግን ምን ይላል? ሽጥ፣ ያለን ሁሉ ሽጥ። ፍጹም መሆን ከፈለግ ንብረትን ሁሉ ሽጥ። ምን ማለት ነው? እኔ የሰጠው ዘመን፣ እኔ የሰጠው እድሜ፣ እኔን ካወክና የኔ መንገድ መከተልን ከመረጥክ፣ በሰማይ መዝገብን ማከማቸት ከፈለግ፣ እኔ የሰጠው ጊዜ ያንተ ጊዜ አይደለም፣ የኔ ጊዜ ነው። ግን ወደህና ፈቅደህ ልትሰጠኝ በደስታ ልትሰጠኝ የሚገባ በደስታ ልትዘራው የሚገባ ምንድን ነው? ጊዜ ነው። ገንዘብህ ያንተ ገንዘብ፣ የሰጠው ገንዘብ፣ ያፈራው ገንዘብ፣ ሰርተ ደክመ ያገኘው ገንዘብ ያንተም ቢሆን ግን ወደህና ፈቅደህ ለእኔ ልትዘራው የሚገባ ዘር ነው። ያ ገበሬ ካልጨከነና ካላመነ በስተቀር ስንዴው መዝራት ከባድ ነው። ባይበቅልስ? በእርግጥ እኔ ሳስበው ስንዴን ማመን የሚቀል ይመስለኛል ገንዘብን ከመዝራት እና አንድ የእግዚአብሔር ሰው በአንድ ጽሑፍ ውስጥ እንዲህ ብሎ ተናገረ። ብዙዎች እግዚአብሔርን ገንዘብ ለመጠየቅ እግዚአብሔር ዘንድ ገንዘብን ወይም ማንኛውም አይነት እርዳታን ለመጠየቅ በተለይ ገንዘብን ማለት ነው እምነቱ አላቸው። እግዚአብሔር እኔን ጨምሮ ማለት ነው አምናለሁ እግዚአብሔር እንደሚሰጥ እንደሚባርክ አታምኑም እንዴናንተ? ግን ይላል የተሰቀበልነውን ገንዘብ ወይም ያገኘነውን ገንዘብ ግን አሳልፎ ሌሎች ለመስጠት ግን እምነቱ በጣም ያጠረናል። ባይበቅልስ ለኔ ባይኖርኝስ? ያቺ ሴት እንዳለችው ማለት ነው ኤልያስን እንዴ እኔና ልጅን ልንበላው ምን ልናል በልተነው ይሄን ቂጣና እንትን ጋግረን በቃ ከመውታችን ልንንትን ብለናልና አይደለም አላት ኤልያስ። መጀመሪያ ለኔ ጋግሪ መጀመሪያ ለኔ አቅርቢ ከዛ በኋላ ምን ይላል ከማሰሮ ዘይቱ አይጎድልም ድቀቱም ምን ያረግም አያልቅም። ለስንት ጊዜ ነው ቆጠለው ይሄ ነገር? የታምራት 3 አመት ከስድስት ወር የቀጠለ ታምራት ነው። የረሃቡን ዘመን ሁሉ ያለፉት በዛች ነገር ነው። ግን ምን ይጠይቃል? እምነት ይጠይቃል። እምነት ሲኖረን ነው እግዚአብሔርን ስናምነው ነው ግዚያችንን ልንዘራ ምንችለው፣ ገንዘባችንን ልንዘራ ምንችለው፣ እውቀታችንም ልንዘራ ምንችለው፣ የተሰጠንንም ስኪል ጥበቦችን ያገኘናቸውን ልንዘራ የምንችለው እግዚአብሔርን ስናረገ ነው ስናምነው ነው። እና በቅርቡ አሁን ስሙን በርግጥ አላስተዋወስኩትም ሌላ ጊዜ መናገር እችላለሁ፣ ግን ከዚህ ጋር በጣም የሚያያዝ ስለሆነ በእናገረው ደስ ይለኛል። አንድ ህይወቱ ያለፈ ጃፓናዊ ነበር። በ91 አመቱ ነው ያለፈው። እና በጣም ነው ቢቢሲ ላይ ያነበብኩት አስገረመኝ። ሰውየው ምንድነው ያደረገው? በ1945 እንደ አውሮፓና አቆጣጠረ በነበረው የሁለተኛው ዓለም ጦርነት ጊዜ በፊሊፒንስ ውስጥ በመትገኝ አንዲት ደሴት ላይ ለስለላ ስራ ተሰማርቶ ነበርና የሆነ አነስተኛ ጓድ የሚሊተሪ ጓድ ወይም ምንድነው የሚባለው ያው ጓድ ልበለው አይደል እሷን ይዞ የጠላትን እንቅስቃሴ እንዲያጠናና ሪፖርት እንዲያደርግ ተመድቦ የተላከ መሪ ነው። ይህ ሰው ማለት ነው ጃፓናዊ ሰው እነተኛ ታሪክ ነው ታገኙታላችሁ እንትን ውስጥ። እና ምን አደረገ በዛ ላይ ይሄ ጉሬላ ፋይቲንግ ተሰልጥኖ ወደዛ የተላከው የተወሰነ ቡድኑን ይዞ ከሄደ በኋላ አስፈላጊ ሲሆን እርዳታ እንደሚደረግለት ተነግሮት በመካከሉ ጦርነቱ በሚካሄድበት ሰዓት ለነሱ እርዳታ ሊሰጥ የሚችለው የጦር እዝ ከመተደረገው ውጊያ አቅሙ ስለተዳከመ መርዳቱን ትቷቸው ታጠፈ። እና እርዳታን ሊያደርግለት ቃል ገብቶለት የነበረው አዛዥም የዛ ብርጌድ አዛዥም ምንም አይነት እንትን ሳያረግ ማለት ነው ዱካውን ሳያስማ ከነበረው ጥፋት የተነሳ ትቶት ሄዳል። እና ይህ ሰውና ጥቂት ሰዎች በአስራዎቹ የሚቆጠሩ ሰዎች ነው የነበሩት አብረውት ይቀራሉ። እዛ ፊሊፒን ደሴት ላይ ምንም ይጠብቃሉ አይመጣም። ያለቻቸውን ሩዝ ስንቃቸውንና ውሃቸውን እየቆጠቡ እየተጠቀሙ የነበረቻቸውን መሳሪያ እንዳታልቅ ጥይቶቻቸውን እንዳያልቅ እየቆጠቡ እየተጠቀሙ እና ካላቸው ይሄ ትራዲሽናል መዋጊያ ሻምላ ጋር ማለት ነው እዛው ጠበቁ። ወራቶች ሲያልፉ የሚመጣ ነገር የለም። አመት አለፈ የሚመጣ ነገር የለም። ይሄ ሰው ግን ምን ብሏል? ምን ትሚል ትዛዝ ተቀብሏል ከአለቀው? እኔ ካልነገርኩ በስተቀር ሰፍራን ለቀህ እንዳትመጣ፣ በምንም አይነት የጥላት ማደናገሪያ ታክቲክ እንዳትሸወድ። እና ለካስ የዓለም ጦርነት አብቅቷል። ጃፓኖችም ከጀርመኖች ጋርና ከሌሎች ከነሱ ደጋፊዎቻቸው ጋር ተሸንፈው ነበርና ፍጻሜ ሆኖ ምርኮኞቹ ወይም ደግሞ እጆቻቸውን እንዲሰጡ ሲጠየቅ ይህ ሰው በራሪ ወረቀት ጽሑፍን ከሄሊኮፕተር ሲጣል ያገኛል። እና አላመነም። ይሄ የጠላት ማደናገሪያ መሆን አለበት እንደም ተንኮል ነው አለ። እና ይሄን ባዩበት ሰሞን ሁኔታውን ለማጣራት ዞር ሲሉ እዛ አካባቢ ከነበሩ የጠላት ወታደሮች ጋር ትንሽ ተታኮሱና አሃ ነገሩማ ሰላም ቢሆን ኖሮ ይሄ ነገር ባልተፈጠረ ነበር በሚል በእምነቱ ይጸናል። እያሉ በሚያደርጓቸው አንዳንድ ውጊያዎች ሰዎች ቁጥር እየተመናመኑ አራት ይቀራሉ መጨረሻ ላይ። አሁንም አመታት ያልፋል። እጃቸውን እንዲሰጡ በማይክሮፎን ቢነገር በተደጋጋሚ ይጠየቁ አላመነም ይሰው። ለስንት አመት እንዳሳለፈ ታውቃላችሁ? መጨረሻ ላይ አብሮት የነበረው አንደኛው ሁኔታው ስላላማረው ከአመታት በኋላ አቋርጦ ሄደ። አንደኛው ከሰፈሩ በደሴቱ ላይ ከሰፈሩ ሰዎች ጋር ሲዋጉ ሞተ። ሁለት ቀሩ። አንደኛው ታሞ ሞተበት። በመጨረሻ ላይ ብቻውን ቀረ። ከ29 አመት በኋላ ይህ ሰው ሊያምን ይቻለው መጀመሪያ ትእዛዝን እየሰጠው የእሱ አለቀው ሻምበሉ ማለት ነው። ጦርነቱ አብቅቶ ሰውየው የራሱን ህይወት አርጅቶ የራሱን ህይወት እየኖረ ያለ መጥቶ እሱ ከእሱ ካልሰማው በስተቀር ሀሳቤን አልቀየርም በማለቱ በቀጥታ እሱን ይዘው በመምጣት ከእሱ ጋር ተነጋግሮ እሱን ካየ በኋላ ነው ጦርነቱ አብቅቷል። ከ29 ዓመት በኋላ ማለት ነው። አሁን መመለስ ትችላልና ያው የፊሊፒንስ መንግስትም ይቅርታ አደረገለት። ብዙ ሰዎች እንደዛ በጎሪላ ፋይቲንግ ገሎ ነበር። ከ29 ዓመት በኋላ ወደ ምን ተመለሰ? ወደ ጃፓን ተመለሰና በቅርቡ ህይወቱ አልፏል በ91 ዓመቱ ማለት ነው። ይህ ሰው የአዛዡን ትዛዝ በስተቀር ምን ያቀም? ምንም ያቀም። የአዛዡ ቃል በምንም የማይለወጥ ቃል ነው። እንግዲያስ ክርስቲያን ምን ያህል የእግዚአብሔርን ቃል ሊያምን ምን ያህል የእግዚአብሔርን ቃል ሊቀበልና ሊያጠብቅ በተገባው ነበር። ለሚያልፈው ለዚህ ዓለም ክብር ለሚያልፈው ለሚጠፋው ነገር ይህ ሰው እንዲህ ከጸና ማለት ነው። አው ሰርፕራይዝ በህይወቱ ማለት ባደረገው ነገር እውነት ነው። 29 ዓመታቶች ባክነዋል። ምንም ጦርነት አልቆ ነው እሱ እዛ የነበረው ብቻውን እዚህ ጫካ ውስጥ ማለት ነው። አርጅቷል ዘመኑን በወጣትነቱን ሄደው ይህ ሰው ግን ሂ ዋዝ ዲቮትድ። እና ምን ማድረግ አለብን? በእምነት ምን ማድረግ አለብን ማለት ነው? መዝራት መቻል አለብን። ምን ይጠይቃል? እምነትን፣ ጽኑ እምነትን ይጠይቃል። ፍጹሙን ከፈለክ ያለህን ዝራ፣ አለዚያ ልትከተለኝ አትችልም አትችልም። ምን አደርጋለሁ? ለድሆች ስጥ፣ ለሌሎች አካፍል፣ ለሌሎች ማድረግን የአንተ ኃላፊነት ነው። ሌላው ስለ ገንዘብ ስናስብ ልንጠነቀቅ ከሚገባን ነገር ገንዘብ የህይወትን አቅጣጫ አስክዶ እግዚአብሔርን ሁሉ እስከ ማስተው ድረስ አቅም ያለው ነው። በማቴዎስ 6 ላይ የእግዚአብሔር ቃል ሲናገር ከ19 እስከ 24 ውስጥ ባለው ክፍል ውስጥ ብልና ዝብ ብል ሊበላው ዝገትም ሊያበላሸው ሌባውን ቆፍሮ ሊሰርቀው በሚችልበት በዚህ ምድር ላይ ለራሳችሁ ሀብት አታከማችሁ። ነገር ግን ብል ሊበላው ዝገትም ሊያበላሸው ሌባውን ቆፍሮ ሊሰርቀው በማይችልበት በላይ በሰማይ ለራሳችሁ ሀብት አከማችሁ፣ ሀብት ባለበት ልብህም በዚያ ይሆናልና። የአይን የሰውነት መብራት ነው። ስለዚህ አይን ጤናማ ከሆነ መላው ሰውነትህ በብርሃን የተሞላ ይሆናል። አይን ታማሚ ከሆነ ግን መላው ሰውነትህ በጨለማ የተሞላ ይሆናል። እንግዲህ በአንተ ውስጥ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ድቅድቅ ይሆን? አንድ ሰው ሁለት ጌቶችን ማገልገል አይቻለውም። አንዱን ጠልቶ ሌላውን ይወዳል፣ ወይም አንዱን አክብሮ ሌላውን ይነቃል። እግዚአብሔርና ገንዘብን በአንድነት ማገልገል አይቻልም። በቃ ወይ ገንዘብን ነው የምናገለግለው ከእግዚአብሔር ጋር እኩል ቁጭ ተደረጉ ካለው የማስካድ አቅም አንጻር ማለት ነው። ጌታ ሆኖ የተቀመጠ ነው። በዓለማችን ላይ የሚሆኑትን ትርምሶችን፣ ጦርነቶችን፣ ግጭቶችን ስናይ ከገንዘብ ጋር የተገናኙ ነገሮች ናቸው። ከኢኮኖሚ ጋር የተገናኙ ነገሮች ናቸው። ምናልባት እግዚአብሔር በምድር ላይ ያስቀመጠውን ሀብት በጽድቅ በእውነት በፍቅር መከፋፈል ቢቻል ኖሮ ይህ ሁሉ ነገር ባልተፈጠረ ነበር፣ ረሃብ ችግርም በተቀረፈ ነበር ብዬ አስባለሁ። ነገር ግን ምንድን ነው ገንዘብ ጌታ የመሆን አቅም አለው። ስለዚህ ሰዎች ያንን ማካበትን መሰብሰብን እንፈልጋለን። መልቀቅ ከባድ ነው፣ ገንዘብን መልቀቅ እና ጌታ ይሆናል፣ ገዢ ይሆናል። ገዢ ሆኖ ይቀመጥና ምን ያደርጋል? ሃይማኖትን፣ እምነትን ሁሉ ምን ያደርጋል? ያስኪዳል። ስለዚህ ክርስቲያን ምን ሊያደርግ ይገባዋል? አጥብቆ ሊጠነቀቅ ይገባዋል። ሐዋርያው ጳውሎስ ለጢሞቴዎስ በጻፈው በአንደኛ መልእክቱ ላይ ላስቸገረው ወንጌል አሁንም አንደኛ ጢሞቴዎስ 6 ከ6 ከ10 ላይ የገንዘብን ክፋት ይገልጣል። እዛ ላይ ምን ያህል ማድረግ እንደሚችል ማለት ነው። አንደኛ ጢሞቴዎስ እናወጣለን ምዕራፍ 6 ከ6 ከ10 ውስጥ
ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳ አላመጣንምና አንዳችንም ልንወስድ አንችልም፣ አይቻለንም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችም ይህን ሲመኙ ሃይማኖት ተሳስተው በብዙ ስቃይ ራሳቸው ወሩ።
አንዳንዶችም ገንዘብን ሲወዱ ምን ሆኑ ይላል? ከሃይማኖት ተሳስተው ራሳቸውን በብዙ ስቃይ ወጉ። የክፋት ሁሉ ምንጭ ነው የእግዚአብሔር ቃል እንደሚያስተምረን ገንዘብ። እና ታዲያ መፍትሄው ምንድን ነው? ያለኝ ይበቃኛል ማለት፣ ኑሮዬ ይበቃኛል ማለት፣ ባለን ነገር እግዚአብሔርን ማመስገን መቻል፣ ስላለን ነገር በእግዚአብሔር ፊት መደሰት መቻል፣ መፍትሄው እሱ ነው። ከወደድነው ግን ይወጋናል። የሚወጋን ደግሞ ለዘላለም ነው። እና አንድ ጓደኛ ለረጅም ጊዜ ጓደኛ የሆነ ወንድም አለ፣ በጌታም ወንድም ነውና በቅርቡ ለአጭር ጊዜ ለትምህርት መጥቶ ተገናኘን በስልክ። እና ይህ ወንድም በሕይወቱ የሚጠላቸው ሁለት ነገሮች ናቸው። አንደኛው የእሱ ጠላቶች ማለት ነው። አብሬው ብዙ ጊዜ ስላሳለፍኩኝ ሁሌም ስለሚነግረኝ ስለሚናገርም አውቃለሁና፣ አንደኛው የመጀመሪያ ጠላቱ ድህነት ነው። ሁለተኛው ጠላቱ ሰይጣን ነው። ስለ ድህነት ያለው ጥላቻ እጅግ ከመጠን በላይ ያለፈ ነው። ምክንያቱም ገና በልጅነቱ በነበረው ድርቅ ምክንያት ረሃብ በተለይ ወሎ ክፍለ ሀገርን ያጠቃው ማለት ነው። በዛ ብዙ ቤተሰቦቹ አልቀዋል። ሲማር ህይወት ታሪኩን አጫውቶኛልና በረሃብ ነው የተማረው። ሲማር ሃይስኩል እስከሚጨርስ ድረስ ከዘመድ ዘመድ ቤት እየሄደ በቀን አንዴ ምግብ ካገኘ ትልቅ ነገር ነበር ለሱ። እና ሁልጊዜም የሚጠላው ድህነትን ነው። ድህነት እስከዛሬ ድረስ ለአመታት ካፉ የማይወጣው ቃል ድህነት ነው። ሁለተኛው ደግሞ ሰይጣን ነው። ሰይጣን በቅርቡ አሁን በስልክ ምን አለኝ? እንትን ከሰጠሁ ስፍራ ከሰጠሁ በሱ አማርኛ ነው የማወራው፣ ዘርጥቶ ይጥልሃል አለ። እና ለሰይጣን ስፍራ መስጠት አይፈልግም፣ ለድህነት ስፍራ መስጠት አይፈልግም። ሁል ጊዜ የሚያስበው ስለነዚህ ነው። እና ምን ያህል ከባድ እንደሆነ እናውቀዋለን። በተለይ ያደግንበት የኖርንበት ድህነት ለእኛ መቼም ቅርባችን ነው ብዬ አስባለሁ። እናውቀዋለን ያደግንበት ሀገር ያልታለፍነውን ነገር። ቢሆንም ግን የእግዚአብሔር ቃል ምን ይላል? ዝሩ፣ በእምነት ዝሩ። እና ሐጌ ላይ ስንሄድ የእግዚአብሔር ቃል እስራኤላን ለምን በረከትን እንዳጡ ለምን ባዶነት እና ድርቀት በህይወታቸው ውስጥ በኑሯቸው ውስጥ እንደመጣ የእግዚአብሔር ቃል ያስተምረናል። ስለ ገንዘብ ካነሳን ይህን ክፍል ማንሳቱ አስፈላጊ ይመስለኛል። ሐጌ ምዕራፍ 1 ከ7 እስከ 11 ደግሞ ያገኘ ሰው ቢያነብልኝ ደስ ይለኛል። ሐጌ ምዕራፍ 1 ከ7 እስከ 11 ያገኘ ሰው ጌታ ይባርክ።
የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ፣ ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤቱንም ስሩ፣ እኔም በእሱ ደስ ይለኛል፣ እኔም እመሰገናለሁ ይላል እግዚአብሔር። እናንተ ብዙ ነገር ተስፋ አደረጋችሁ፣ እነሆም ጥቂት ሆነ፣ ወደ ቤትም ባገባችሁ ጊዜ እፍ አልሁበት። ይህ ስለምንድን ነው ይላል የሰራዊት ጌታ እግዚአብሔር? እናንተ ሁሉ ወደ የቤታችሁ እየሮጣችሁ የእኔ ቤት ፈርሶ ስለተቀመጠ ነው። ስለዚህ ሰማያት በላያችሁ ጠልን ከልክለዋል፣ ምድሪቱም ፍሬዋን ከልክላለች። እኔም በምድርና በተራሮች በእህልና በወይንም በዘይትና ምድርም በምታበቅለው ላይ በሰዎችና በእንስሶችም ላይ እጅም በሚደክምበት ሁሉ ላይ ድርቅን ጠርቻለሁ።
እግዚአብሔር ይባርክ። ምን ያለ እግዚአብሔር ቃል ድርቅን ጠርቻለሁ። ለምን ድርቅ ተጠራ? ህዝቡ የእግዚአብሔርን ነገር ለእግዚአብሔር አስቀድሞ መስጠትን ባለመቻሉ፣ እግዚአብሔርን በረከቱን ከነሱ ጋር ስላላደረገ ባላቸው ነገር ሁሉ ላይ ድርቅ ሲመጣ እናያለን። እጦት ሲሆን እናያለን። ድርቅን ጠርቻለሁ ይላል የእግዚአብሔር ቃል። ሁሉም ወደ ራሱ ነገር ሲሮጥ የራሱን ነገር ለማሳካት ሲጥር ለእግዚአብሔር ከመዝራት ይልቅ ለራሱ ሲዘራ ያን ጊዜ ምን ይመጣል? ሰማያት ጠልን ማንጠባጠብ ያቆማሉ። በርሾቻችን ላይ በስራዎቻችን ላይ በጆቻችን ስራ ሁሉ ላይ ምን ይሆናል? ድርቅ ይመጣል። አንድ ምናውቀም ይገባ ነገር አለ። እግዚአብሔር በዘመናት መካከል ምን አይቀየርም? ፕሪንሲፕሉን አይቀየርም። ይሄን ነገር ብዙ ጸሎት ያስለውጠው ማለት መባረካችን ማለት ነው። መዝራት ነው የሚያስለውጠው። ስንዘራ እግዚአብሔር ምን ያደርጋል? ይባርከናል። እግዚአብሔር በእኛ ህይወት ላይ እርሱ ይዘራል። ስለዚህ ክርስቲያን የዳነ እና ማፍራት የሚፈልግ ወይም በጌታ ነገር ላይ ተለወጠ ሰው የትንሳኤን ህይወት የሚለማመድ አማኝ ምን ማድረግ አለበት? ክርስቲያናዊ መመሪያ ምንድነው? መዝራት ነው። ምናችንን? ገንዘባችንን። በቀጣዮች ደግሞ ሌሎች ነገሮችን እንደምንማር ተስፋ አደርጋለሁ ከእግዚአብሔር ቃል በግልም በጋራም በሚኖረን ጊዜ። እስኪ ገንዘብን ስለመዝራት ጥቂት ከሉቃስ ውስጥ እንይ። እያጠቃለልኩ ነው። ሉቃስ 6:38 ላይ ጌታ በተደጋጋሚ ነው ስለ ገንዘብ ያስተማረው። እንዲህ ይላል፣ ስጡ ይሰጣችኋል፣ በምትሰፉበት መስፈሪያ ተመልሶ ስለሚሰፍርላችሁ ጫን በተደረገ በተነቀነቀ በተተረፈረፈ መልካም መስፈሪያ ተሰፍሮ በቅፋችሁ ምን ይደረግላችሁ ይላል? ይሰጣችኋል። ቃሎቹን አስተውለንያቸው እስኪ። ስጡ ይላል፣ ይሰጣችሁማል፣ በምትሰፍሩበት መስፈሪያ በዛው መስፈሪያ ምን ይደረግላችኋል? ይሰፈርላችኋል። ስለዚህ በትንሽ የሰፈረ ምን ይደረግለታል ማለት ነው። በትንሽ ይሰፈርለታል። በብዙ የሰፈረ በብዙ ይሰፈርለታል። የሚያስገርመው ግን እግዚአብሔር ቸር አምላክ ስለሆነ እሱ ሲሰፍር እንደኛ እንደምንሰፍረው አይደለም። ይሰፍር ምን ያደርጋል? ጫን ጫን ያደርገዋል። እንትን እህል ሲገዛ ከገበያ አይቶ የሚያቀማት በመስፈሪያ እና አንዳንድ በጣም አስቸጋሪ የሆነ ሰፋሪ ጫን አይለውም ወይም ምን ልበለው ቋንቋና አልበለው እሱ ከባድ ቃል ነው። ብቻ ብዙ ማትረፍ የሚፈልግ ማለት ነው። አይጫነው ምንቱ መስፈሪያውን ሲሰፈር ማለት ነው። ግን በደም ጫን አርጎ ነው እግዚአብሔር ሲሰፈር። ከዛ ምን ያደርጋል? ከላይም ተረፍረፍ አርጎ ትንሽ እንደዚህ ባርገው ጨመር የሚያደርጉት ማለት ነው። አሁን በሚዛን ሲሆን እንደዛ ላይሆን ይችላል፣ ግን በድሮ መስፈሪያ ማለት ነውና እንደዛ አርጎ ነው እግዚአብሔር የሚሰፈር። ከሰፈር ነው በላይ ማለት ነው። በደም አትረፍርፎ ነው የሚሰጠው። እና ስለዚህ ፕሪንሲፕሉ ነው ለክርስቲያን ስጡ ይሰጣችኋል። ዛሬ የተነጋገርን ያለ ነው ስለ ገንዘብ ነው። እና ገንዘባችንን ልንሰጥ ይገባል ማለት ነው። ለማን እንስጥ? ለድሆች እንስጥ፣ ለተቸገሩ እንስጥ፣ ለሚያስፈልጋቸው እንስጥ፣ በዙሪያችን ላሉት እንስጥ፣ በሩቅ ላሉትም እንስጥ። እግዚአብሔር ይመስገን። ይህ ነው የክርስትና ፕሪንስፕሉ። ስብከትን ከመጨረሻ በፊት አንድ ሃንድሊ ሲ ጂ ሙል ስለሚባል ሰው ታሪክ ልናገር። ይህ ሰው በእንግሊዝ ምድር የኖረ የእግዚአብሔር ሰው ነው። አብዛኛው ሕይወቱ በተለይ ከገንዘብ ጋር ከኑሮ ጋር በተገናኘ ማለት ነው ብዙ ፈተናዎችን ያሳለፈ የእግዚአብሔር ሰው ነበር እና በሕይወት ዘመኑ ውስጥ ብዙ ችግሮችን አሳልፏል። ይህ ሰው ግን ስለ ራሱ ችግር ምንም ቀን ተናግሮ የማያውቅ ሰው ነው እና እንዲያውም ይልቁንም አብዝቶ ሌሎች በመለገስ በመስጠት የሚታወቅ ሰው ነበር። ስለዚህ ምን የሚል ነገር ነበር? በዘመኑ በነበሩት ቅዱሳን ዘንድ በጣም ሀብታም፣ ልዩ የሆነ የገቢ ምንጭ የነበረው የሚባል ሰው ነበር። በእድሜ የሸመገለ አብረውም በእድሜ ከገፋች የትዳር ጓደኛዋ ጋር አብሮ የሚኖር ሰው ነበር እና አንድ ቀን በቤታቸው እንዲህ ሆነ። የሚበላ ዱቄት አለቀ እና በእግዚአብሔር ፊት ጠበቁ። እግዚአብሔር በሆነ መንገድ ቸርነት ያደርግልና ብለው ጠበቁ። ሁለት ቀን ሆነ፣ ምንም ነገር የለም፣ ዱቄት የለም። ከዛ ከባለቤቱ ጋር በእግዚአብሔር ፊት ቀረቡና መጸለይ ጀመሩ። እንዲህ አላት ባለቤቱን ወደ ጸሎት ሲቀርቡ፣ ምናልባት እኛ ያጎደልነው ነገር ሳይኖር አይቀርም። በቤታችን ውስጥ የተረፈ ነገር መስጠት የሚገባንና ሌሎች ያልሰጠነው ነገር ይኖር ይሆንን? ያልዘራነው ነገር ይሆንን ብሎ ጠየቀና ከባለቤቱ ጋር እስኪ በእግዚአብሔር ፊት እንቅረብ ብለው ቀረቡ። ንስሐ ገቡ። እግዚአብሔርን እንዳያሳያቸው ጠየቁ። ከዛ በኋላ የቤቱን ከላይኛው ደርብ እስከታች ውስጥ እስካለው ቤዝመንት ድረስ መፈለግ ጀመሩ። እቃዎችን ያሉትን ነገሮች ሁሉ እየፈለጉ ትርፍ ነገር አለ ወይ? ትርፍ ልብስ አለ ወይ? ትርፍ ዘይት አለ ወይ? ትርፍ ዱቄት አለ ወይ? ትርፍ ቅቤ አለ ወይ? ይፈልጋሉ። ፈልገው ቀኑን ሙሉ ሲያጡ ተመልሰው በእግዚአብሔር ፊት ይሰው እንዲያለ ጌታ ሆይ ስጡ ይሰጣችኋል ብለሃል። ያለንን በዘመናችን ስናካፍል ኖረናል። ዛሬ ደግሞ እኛ አጥተናል። ዱቄት የለም ቤታችን ውስጥ። ምንድን ነው አንተ እንግዳውስ በእኛ ውስጥ እንከን ካልተገኘ ችግሩ አንተ ጋር መሆን አለበት። አንተ ለቃልህ አልተመኘም አልታማኝ አልሆንክም ብሎ እግዚአብሔርን ጠየቀ። እና ከጥቂት ሰዓታት በኋላ ተመልሶ እንዲህ ማለት አሰበ። እግዚአብሔር በዘመናት መካከል የሚሳሳት አምላክ አይደለም፣ ተሳስቶም ደግሞ አያውቅም። ምናልባት ችግሩ ከኛ ጋር ነው እንጂ እግዚአብሔር ሊሳሳት አይችልም ብለው እንደገናም መጸለይ ጀመሩ። ተንበርከከው እና ከጥቂት ጸሎት በኋላ ተመልሰው እንደገና ፈለጋቸውን ሲቀጥሉ አንዲት ማሰሮ ውስጥ የተቀመጠ እጅግ ብዙ የሆነ ቅቤ አገኙ። የዳቦ ቅቤ ማለት ነው። አሃ ችግሩ ይህ መሆን አለበት ብለው ቁጭ ብለው ከባለቤቱ ጋር እየቆረጡ ማለት ነው። ይሄ ቺዝ በዳቦ የሚበላ እሱ እየቆረጡ ለቅዱሳንና ለድሆች ማካፈል ጀመሩ። ይዛኑን ቀን ማለት ነው መስጠት እየዞሩ ለቅዱሳን ማደል ጀመሩ። እና ይህንን ካደረሱላት አንዲት ሴት መካከል የእሷ ታሪክ ያስገርማልና፣ እሷ በአልጋዋ ላይ የተኛች አካለ ገደሎ የሆነች ሴት ነበረች። ለቀናት ዳቦዋ ላይ አብራ የምትበላው ቅቤ በማጣቷ የተነሳ በእግዚአብሔር ፊት እግዚአብሔር ሆይ እባክህ ቅቤን ስጠኛል ትጸልያለች። ሰርፕራይዚንግ የአንዳንዶቻችን ጸሎት ጥቂት ይመስላል፣ ግን ከባድ ነው። ማለት ቅቤ ለእሷ ትልቅ ነገር ነው። በዛን ሰዓት ምናልባት ቅቤ እዚህ ለማንም ጥያቄ ላይሆን ይችላል፣ ግን ለእሷ ጥያቄ ነበር እና እግዚአብሔር ፊት ትጸልይ ነበር እና ይህ የእግዚአብሔር ሰው ሙሉ የተባለ ሰው ይዞላት በደረሰበት ሰዓት በቅቤዋ ዳቧን አጣጠማ ከበላች በኋላ እንደገና ተንበርክካ ጸለየች። ጌታ ሆይ ይህ ሰው እንዳልኳችሁ አይናገርም ችግሩን፣ ስለዚህ ሀብታም ነው የሚባለው። እኔ የማላቀው አንተ ግን የምታውቀው በህይወቱ ጥያቄ ቢኖር እባክህ ለእኔ ጥያቄ መልስ ምክንያት እንደሆነ አንተም ጥያቄውን መልስለት ብላ ጸለየች። ከሶስት ሰዓት በኋላ ሁለት ከረጢት ዱቄት እኔ ሰው ቤት ውስጥ ገባ። ስጡ ይሰጣችኋል። በተጨናነቀና በተጠቀጠቀ መስፈሪያ ይሰፈርላችኋል። ምናልባት በጓዳችን ውስጥ እኔ ይህን ታሪክ ሳነብ ብዙ ነገሮችን አይቻለሁ፣ ፈትሹኛል። ትርፍ ጃኬት፣ ትርፍ ልብስ፣ ትርፍ ገንዘብ፣ ስለ ትርፍ ነው እያወራ ያለሁት። ትርፍ ነገር ይኖር ይሁን፣ ሌሎች ግን ቫሉ ያለው ሌሎች እንዲጠቅም የሚችል ልንዘራው ይገባል። በደስታ ልንዘራው ይገባል። ይህ በመዝራት ልናበቅር ይገባል። የስንዴ ቅንጣት ካልሞተች ምን አታረግም? ልታፈራ አትችልም። ምሳሌ 11 ውስጥ አንድ ክፍል ላንብብ፣ እናንተ ደግሞ በግላችሁ ዕብራውያን 13:5 እንድታነቡት እጋብዛችኋለሁ። ዕብራውያን 13:5 በግላችሁ አንብቡት። ምሳሌ 11:24 አነብና በዛ ላይ እጨርሳለሁ። ምሳሌ 11:24 ላይ የእግዚአብሔር ቃል እንደዚህ ይላል፣ አንዱ በለጋስነት ይሰጣል፣ ሆኖም ይበልጥ ያገኛል፣ ሌላው ያለ መጠን ይሰስታል፣ ግን ይደህያል። አንዱ በለጋስነት ይሰጣል፣ ሆኖም ይበልጥ ያገኛል፣ ሌላው ያለ መጠን ይሰስታል፣ ግን ይደህያል ይላል። የእግዚአብሔር ቃል ነው ማለት ምንም ማብራሪያ የሚያስፈልገው አይመስለኝም። በለጋስነት የሚሰጥ ምን ያደርጋል? ይበልጥ ያገኛል። በለጋስነት ስንሰጥ እግዚአብሔር ብዙ ያልተመለሱ ጥያቄዎቻችን ይመልሳል። ስንንትን ስንል ግን ስንቋጥረው ወይም ስንይዘው ግን እሱም ዝም ይላልና አንድ ሰባኪ አንድ እንዲውላል እጅህን እንዲህ ወደ እግዚአብሔር ስትዘረጋ እግዚአብሔር ደግሞ ሁለተኛውን እጅህን እንደዚህ ወደ ጎን ዘርጋው ይላል አለ። አንድ ቆይቷል ረጅም ጊዜ ነው ከሰማሁት። ወደዚህኛው ኪስህ ጋር ካደረከው እታያለ። ወደዚህ እንዲህ ካደረግነው እግዚአብሔርም እዚህ ጋር ያለውን እንትኑን ምን ያደርገዋል? የሚለቀውን በረከት ያቆመዋል ያቆመዋል። የእግዚአብሔር ቃል ነው። ወይ እንኖረዋለን ወይም ደግሞ እንተላለፈዋለን ማለት ነው። ግን ምን ይጠይቃል? ይሄ እምነትን ይጠይቃል፣ መሞትን ይጠይቃል። ልንዘራው የሚገባ ልንኖረው የሚገባ የትንሣኤ ህይወት ነው። ያን ጊዜ ህይወታችን ፍሬያማ ይሆናል። ያን ጊዜ አገልግሎታችን ፍሬያማ ይሆናል። ያን ጊዜ ቤተክርስቲያናችን የበለጠ ትባረካለች። ያን ጊዜ እግዚአብሔር ደስ ይሰኛል። ያን ጊዜ የአምላካችንን ፈቃድ እናከናውናለን። ያን ጊዜ ምን ሆናለን? እንከብራለን። ኢየሱስ የመከብርበት ቀን መጥቷል አለ። ምን ሲሆን አለ? ስሞት ስለ ራሴ ነገር ሁሉን ነገር ትቼ ለእግዚአብሔር ብቻ ሐሳብና ፈቃድ ራሴን ስሰጥ። ኢየሱስ ምን አደረገ? ህይወቱን አፈሰሰ፣ ህይወቱን ሰጠ። በጣም ሰዓቴን ስለጨረስኩ ነው እንጂ ብዙ ነገር አለው በዚህ ክፍል ውስጥ እና ማቴዎስ 8:20 ላይ ኢየሱስ ምንድን ያለ? የሰው ቀበሮች ምን አላቸው? ማደሪያ አላቸው። ለወፎቹ ምን አላቸው? ጎጆ አላቸው። የሰው ልጅ ግን ምን አለው? ማደሪያ ግን የለውም። ኢየሱስ ቤት እንኳን አልነበረውም። ሂ ዋዝ ዘ ፖረስት ፐርሰን። እኛን ባለጠጋ ለማድረግ ማለት ነው። እግዚአብሔር ይመስገን። እንዝራ እንዝራ። ቀጣይ ደግሞ እንዳልኳችሁ ሌሎች ወንድሞቻችን ወይም ደግሞ እግዚአብሔር ሌላ ንድል ከሰጠኝ ሌሎች ነገሮች ልንዘራባቸው የሚገቡ ነገሮችን እንነጋገራለን። አንዱ ምንድን ነው? ገንዘብ ነው። ገንዘባችን ስንዘራ ማፍራት እንችላለን በእግዚአብሔር ዘንድ። ይሄ ደግሞ በምድር ብቻ ሳይሆን በምን ድረስ ነው የሚቀመጠው? በሰማይ የሚቀመጥ መዝገብም ጭምር ነው። ብልም ዝገትም የማያጠፋው መዝገብ ጭምር ነው። እግዚአብሔር ስለ ቃሉ የተመሰገነ ይሁን። እስኪ በእግሮቻችን እንቆምና ጌታን እናመሰግናለን። የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል የእግዚአብሔር ቃል። እንዲህ ግን ሊሆንብን አይገባም። ዛሬ የሰማነውን ቃል በእምነት ከሕይወታችን ጋር ሊዋሃድ ይገባል። እንዳልኳችሁ ትልቅ እምነት የሚጠይቅ ነገር ነው ገንዘብን መዝራት። ሁላችንም ገንዘብን ይዘን ገንዘብን አግኝተን ገንዘብን ተጠቅመን ገንዘብን ስለ ገንዘብ ስለምናውቅ ከባድ እንደሆነ ለእናንተ መንገር የሚያስፈልግ አይመስለኝም። ግን ማትረፊያ ነው። ሃሌሉያ። እስኪ ምናልባት በዚህ ነገር ተላልፈን ከሆነ ንስሐ እንገባለን። ብዙ ይዘን ሌሎችን መርዳት ስንችል፣ በጊዜያችን፣ በጉልበታችን፣ በእውቀታችን ባለን ነገር ማገዝ ስንችል፣ ምንም ሳናደርግ ቀርተን ከሆነ ንስሐ እየገባን ከዚህ በኋላ ግን ጌታ ሆይ በእምነት እዘራለሁ፣ ለቤተ ስራ በእምነት እዘራለሁ፣ ለድሆች በእምነት እዘራለሁ፣ ደስ እያለኝ እዘራለሁኝ፣ አካፍላለሁ፣ ከዛም እከተልሃለሁ